The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መጋቢት 30/2012 ዓመተ ምህረት ዝግጅታችን ጀመረ። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት ያስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ዘገባ ይኖረናል። በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም በታላቁ ተልእኮ በኢትዮጵያ የተባለ የቤተክርስቲያን አጋዥ ድርጅት አገልጋዮችና የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ።
ነገር ማቁ በቃ ወጣው የሚገቡ ሰዎች ነው የተገደሉት አሁንና እርግዛም ዳባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዲከባድ ነገር ነው።
የዚህም ዘገባ ዝርዝር ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች፣ በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዘጋቢዎች በየቤታችን እንገኛለን። እናም የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ኢትዮጵያ ውስጥ ተጨማሪ 3 ሰዎች የኮሮና ቫይረስ እንደተገኘባቸው ታውቋል። የላብራቶሪ ምርመራ ከተደረገላቸው 225 ሰዎች መካከል 3 ግለሰቦች ቫይረሱ እንደተገኘባቸው የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ ባወጡት 24 ሰዓት የውሎ ዘገባ ማስታወቃቸው ተዘግቧል። የኢትዮጵያ የኮሮና ቫይረስ በሽተኞች ብዛት 55 ደርሷል ተብሏል። ቫይረሱ ከተገኘባቸው ግለሰቦች አንዱ 36 ዓመት ዕድሜ ያለው ሲሆን ከዚህ ቀደም በቫይረሱ ከተያዘ ሰው ጋር ንክኪ እንደነበረው ተገልጿል። በአማራ ክልል የአዊ ዞን አዲስ ቅዳም ከተማ ነዋሪ እንደሆነ ተገልጿል። ሌሎች 2 ግለሰቦች ደግሞ ከዱባይ ተመልሰው በለይቶ ማቆያ ውስጥ ክትትል ሲደረግባቸው የቆዩ የ29 ዓመት ዕድሜ ያላቸው ኢትዮጵያውያን መሆናቸው ተገልጿል። የሶማሊያ መንግስት በኮቪድ-19 ምክንያት አንድ ሰው እንደሞተ አረጋግጧል። የሀገሪቱ የጤና ሚኒስትር ፎዚያ አቢካር በትዊተር ገልጿል። ሟቹ የ58 ዓመት ዕድሜ ወንድ ሲሆኑ የጉዞ ታሪክ እንደሌላቸው ታውቋል። መንግስት 4 አዲስ የኮሮና በሽተኞች እንደተገኙ አረጋግጧል። ሁሉም በአገር ውስጥ የተላለፈባቸው ናቸው ተብሏል። ሶማሊያ ውስጥ በአጠቃላይ 12 የኮሮና ቫይረስ በሽተኞች እንዳሉ ተገልጿል። ደቡብ ሱዳን የመጀመሪያው በኮሮና ቫይረስ የተያዘ ሰው እንዳገኘች ባለፈው እሁድ አስታውቃለች። ቫይረሱ የያዛቸው ሰው የተባበሩት መንግስታት ድርጅት ሰራተኛ ናቸው። የቫይረሱ በሽተኛ እንዳለባት ለማረጋገጥ ደቡብ ሱዳን የመጨረሻዋ የአፍሪካ ሀገር ሆናለች። ደቡብ ሱዳን ለዓመታት ያህል በእርስ በርስ ጦርነት የዳሸቀች ወጣት ሀገር በመሆኗ የጤና ጥበቃ ስርዓቷ ደካማ ነው። ቫይረሱ ተገቢ ክትትል ካልተደረገበት በቀላሉ ሊሰራጭ ይችላል የሚል ስጋት እንዳለ ሼላ ፖኒ ከጁባ በላከችው ዘገባ ጠቅሳለች። አሉላ ከበደ ያቀርበዋል።
ደቡብ ሱዳን ባለፈው ሳምንት የአውሮፕላን ማረፊያዋንና ድንበሮቿን ከመዝጋቷ አስቀድሞ የወረርሽኙን መዛመት ለመግታት አንዳንድ የመከላከያ እርምጃዎችን ወስዳለች። ይሁንና የተባበሩት መንግስታት ድርጅትና የረድኤት ድርጅቶች የሚያደርጓቸው ተደጋጋሚ በረራዎች ግን እንብዛም ያልጠነከሩ የጤና መዋቅሮች ያሏትን ሀገር ይበልጥ ለአደጋ ማጋለጣቸው ግን አልቀረም። በእሁዱ የደቡብ ሱዳን መግለጫ ይፋ እንደተደረገውም ለደቡብ ሱዳን የመጀመሪያው የኮሮና ቫይረስ ተጋላጭ የተባበሩት መንግስታት ድርጅት ሰራተኛ ናቸው። የደቡብ ሱዳኑ ምክትል ፕሬዚዳንት ሪክ ማቻየር ናቸው የኮሮና ቫይረስን መዛመት ለመግታት የተቋቋመውን ብሔራዊ ግብረ ኃይል የሚመሩት። የሀገሪቱ ከፍተኛ ልዩ ግብረ ኃይል ባለፉት 2 ሳምንታት ስራው እጅግ አስፈላጊ የሆኑ የህብረተሰብ ጤና የማጠባበቅ እርምጃዎችን ተፈጻሚ አድርጓል። የማህበራዊ መነጠል ወይንም ተነጣጥሎ መንቀሳቀስ ለቫይረሱ የመጋለጥንም ሆነ ለሌሎች የማስተላለፉን እድል መቀነስ የምንችልበት ብቸኛው ከጃችን ያለ ዘዴ ነው ነበር ያሉት ምክትል ፕሬዝዳንቱ። በጁባ ጎዳናዎች ለሚታዩት ብዙዎች ግን በአብዛኛው ደሃ ሀገሮች ከጅ ወደ አፍ በሆነ ገቢ እንደሚተዳደሩ ዜጎች ሁሉ የማህበራዊ መነጠል ዘዴ የሚመስለውን ያህል ቀላል አይደለም። ወረርሽኙ ለመጀመሪያ ጊዜ የተከሰቀሰባት ቻይና በደቡብ ሱዳን የጎላ እንቅስቃሴ ከሚያደርጉ አገሮች አንዷ ብቻ ሳትሆን በደቡብ ሱዳን በተሰማራው የመንግስታቱ ድርጅት የሰላም አስከባሪ ልዑክ ውስጥም በመቶዎች የሚቆጠሩ የሰላም አስከባሪዎች አሏት። በደቡብ ሱዳን የቻይናው አምባሳደር ባለፈው የካቲት ወር ባደረጉት ቃለ ምልልስ ደቡብ ሱዳን የኮሮና ቫይረስን ወረርሽኝ መዛመት ለመከላከል በምታደርገው ጥረት አገራቸው ታግዛለች ሲሉ ነው ቃል የገቡት። ለአመታት የሱዳንን የሕክምና አገልግሎት ለመገንባት ስንጥር ቆይተናል። በርካታ ቁጥር ላላቸው ባለሙያዎችም በቻይና ስልጠናዎችን ሰጥተናል። አሁንም የደረዳለን ነበር ያሉት አምባሳደሩ። በርካታ አስርታት የዘለቁ ጦርነቶች ያደቀቋት ትንሽቱ የዓለማችን ታዳጊ ሀገር የጤና አገልግሎት ስርዓቷ እጅግ የተዳከመና ፈታኝ የሆነውንና በደሃውም በሀብታሙም ሀገር ዋናው መሳሪያ ተደርጎ የሚወሰደውን የማህበራዊ መነጠል ስርዓት ተፈጻሚ ለማድረግም ደቡብ ሱዳን ባለፈው ሳምንት የሰዓት እላፊ ከማወጇን ባሻገር ትምህርት ቤቶችና አማኞች የሚሰበሰቡባቸውን የእምነት ቤቶች እንዲዘጉ ወስናለች።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ለዓለም የጤና ድርጅት የምትሰጠውን ገንዘብ አጠንክራ ታቆያለች ሲሉ ትላንት ተናግረዋል። የተባበሩት መንግስታት የጤና ድርጅት ኮቪድ-19 ዓለም አቀፍ ወረርሽኝ መሆኑን በጊዜ አልተናገረም ብለዋል። ይህን ያደረገውም በሽታው ለተጀመረባት ቻይና ሲል ሊሆን ይችላል የሚል ግምት አዘል አነጋገር ለጋዜጠኞች በሰጡት መግለጫ አመላክተዋል። በጣም ቻይና ተኮር ይመስላሉ፣ ይህን ማጤን ይኖርብናል ብለዋል ፕሬዚዳንቱ። ዩናይትድ ስቴትስ ለዓለም አቀፍ የጤና ድርጅት የበዛ ገንዘብ ታዋጣለች። በዓለም አቀፍ ደረጃ ወረርሽኝ ባለበት ሁኔታ ለጤናው ድርጅት የሚዋጣ ገንዘብ መከልከሉ ተገቢ ነውን የሚል ጥያቄ ከአንድ ጋዜጠኛ ሲቀርብ ግን እኔ አንሰጥም አላልኩም እናጤነዋለን ነው ያልኩት ብለዋል ፕሬዚዳንቱ። ዓለም አቀፍ የጤና ድርጅት ለትራምፕ አነጋገር ወዲያውን ምላሽ አልሰጠም። ቀደም ሲል ግን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈኒ ዱጃሪች የዓለም የጤና ድርጅት ኮቪድ-19ን አስመልክቶ ትልቅ ስራ ሰርቷል በማለት ለሚቀርበው ነቀፌታ ምላሽ ሰጥቶ ነበር። ድርጅቱ ዓለም አቀፍ መመሪያ በማውጣት ስልጠና በመስጠት መንግስታትን ረድቷል። ሀገሮች ለወረርሽኙ ምላሽ እንዲሰጡ ለመርዳት ሲል በሚሊዮኖች የሚቆጠሩ መሳሪያዎች ልኳል በማለት ቃል አቀባይዋ አስገንዝበዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መጋቢት 30 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችን ችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት ያስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። አገርን ለማዳንና ትውልድን ለመታደግ ከዚያም በላይ ልንወስን እንደምንችል መታወቅ አለበት ብለዋል ጠቅላይ ሚኒስትሩ። ከዛሬ ጀምሮ በስራ ላይ እንደሚውል በሚኒስትሮች ምክር ቤት የጸደቀው አዋጅ ለሕዝብ ተወካዮች ምክር ቤት መላኩም ተገልጿል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ጠቅላይ ሚኒስትር አብይ አህመድ ያስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት ዛሬ በጽሁፍ ባስተላለፉት መልእክት ነው። የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት ያስቸኳይ ጊዜ አዋጅ አውጇል ይላል በመልእክታቸው የሰፈረው መረጃ። አዋጁ በሚኒስትሮች ምክር ቤት የጸደቀው በሕገ መንግስቱ አንቀጽ 93 መሰረት መሆኑን ጠቅላይ ሚኒስትሩ ተቆመዋል። ይህ ብቻ ግን በቂ ላይሆን እንደሚችልም ነው ያብራሩት። ሀገርን ለማዳንና ትውልድን ለመታደግ ከዚህ በላይ ልንወስን እንደምንችልም መታወቅ አለበት ብለዋል። ዜጎቻችንም ከዚህ በላይ ግዴታቸውን ለመወጣት ወገባቸውን አጥብቀው መጠበቅ አለባቸው ሲሉ አሳስበዋል። ከሰባ በላይ የሚሆኑ የዓለም ሀገራት ወረርሽኙን ለመቆጣጠር ሲሉ ያስቸኳይ ጊዜ አዋጅ ማወጃቸውን የሚኒስትሮች ምክር ቤት አስታውሷል። በኢትዮጵያም ከተለመደው አሰራር ወጥቶ በልዩ ሁኔታ መንቀሳቀስ አስፈላጊ መሆኑን አመልክቷል። ያስቸኳይ ጊዜ አዋጁ የታወጀው የሕዝብ ተወካዮች ምክር ቤት በስራ ላይ ባለበት ወቅት በመሆኑ በአስቸኳይ ለምክር ቤቱ እንዲላክ መወሰኑንም አስታውቋል። ያስቸኳይ ጊዜ አዋጁን መታወጅ ተከትሎ ክልከላዎችንና ቅጣቶችን ጨምሮ ዝርዝር ነጥቦቹ በቀጣይ ግልጽ እንደሚደረጉ ይጠበቃል። ይህ ዜና እስከተጠናቀረበት ሰዓት ድረስ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 55 ደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድር ፍሬውን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት አገልጋዮችና አንድ የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ግድያውን የፈጸሙት ታጥቀው በጫካ ውስጥ የሚንቀሳቀሱ ሸማቂዎች ናቸው ብለዋል። ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ይዟል።
ግሬት ኮሚሽን ሚኒስትሪ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት ስራ አስኪያጅ አቶ ግርማ አልታዬ የድርጅታቸው ሁለት አገልጋዮችና አንድ የ17 ዓመት ወጣት ወደ ምዕራብ ወለጋ ገንጂ ወረዳ እንደሄዱ ተናግረዋል። ግድያው እንዴት ባለ ሁኔታ እንደተፈጸመባቸውም እንዲህ ይገልጻሉ።
የተገደሉት ሁለት የድርጅታችን አገልጋዮችና አንድ ደግሞ የአገልጋዩ ልጅ ነው። ወደ 17 ዓመት የሚያደርጉት ነው። በሰሞኑን ያው በተከሰተው በዚህ የኮሮና ቫይረስ ምክንያት ስራ ምናምን ቆሞ ስለሆነና ቤት ረፉ ስለተባለ አንዱ ልጅ ቤቱ ገንጂ ስለሆነ አድርሶት ለመምጣት ነው ይሄ ሰው የወጣው። ልጁን ደግሞ ያው አብሮት ይዞት ነበረ። በድርጅቱ መኪና ነው፣ ትራንስፖርቱም ቆሞ ስለነበር በድርጅቱ መኪና ነው የወጡት። መሀል ላይ እንግዲህ ቤት ሳይደርሱ ገንጂ ከተማ አካባቢ ነው የተገደሉት። እንግዲህ እንደሰማሁት ከመንገድ አስወጥቷቸው ነው የገደሏቸው። የአካባቢው የጸጥታ ኃይሎች አስክሬኑንም መኪናውንም ወደ ዋና መንገድ እንዳወጡ የሚል መረጃ ነው ያለኝ። ከአንዳንድ የመንግስት ኃላፊዎች ጋር ተነጋግሬ ነበረ። እየተጣራ ነው፣ ገዳዮቹን አጣርተን መረጃ እንሰጣለን፣ አሁን ባለበት ሁኔታ እየተጣራ ነው የሚል ነው መልስ ያገኘሁት። ስለዚህ በዛ ላይ እንግዲህ ማን ነው የሚለውን ነገር በዚህ ጊዜ ለመናገር በጣም አስቸጋሪ ነው። ታጣቂዎች ናቸው የገደሏቸው። መኪናውንም ያቃጥሉት ሞክሮ ነበር። መኪናው አልተቃጠለም፣ ግን ያው ዳሜጅ ሆኗል፣ መንቀሳቀስ አይችልም። ለማብራራት አስቸጋሪ የሆነ ነገር ነው እና ኢኖሰንት ሰዎች ለምን ይገደላሉ? ምንም ነገር ማያውቁ በቃ ወጥተው የሚገቡ ሰዎች ነው የተገደሉት አሁን እና እርገዛ የአባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዴት ከባድ ነገር ነው። ያ ደግሞ ምስጋኑ የተባለው ወጣት አገሩ ነው እየሄደ ያለው፣ ሰፈሩ ነው ተወልዶ ያደገበት ሰፈር ነው እንግዲህ እየሄደ ያለው።
የአንዱ አገልጋይ አስከሬን በገንጂ አቅራቢያ ወደሚገኙት ቤተሰቦቹ ተሸኝቶ የቀብር ስነ ስርዓቱ መፈጸሙን አቶ ግርማ ገልጸዋል። የአባትና ልጅ አስከሬንም ጉደር ከተማ ወደሚገኙ ቤተሰቦቻቸው መሸኘቱን የተናገሩት ስራ አስኪያጁ በአገልጋዮቹና ወጣቱ መገደል ክፉኛ ማዘናቸውን ገልጸዋል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ስለ ግለሰቦቹ አሟሟት ሁኔታ እንዲህ ገልጻሉ።
ድሮ ብዙ አካባቢ የሚንቀሳቀሱ በሽምቅ ውጊያ ላይ ተሰማሩ ባደረሱት ጥቃት የሶስት ሰዎች ህይወት እዛ አካባቢ ሊያልፍ ይችላል። በሶስት ወረዳዎች አካባቢ አሁንም የሚንቀሳቀስ ኃይል እንዳለ ይታወቃል። እነኚህ እንግዲህ የሀገር ሰላም ነው ብሎ ምንም ከፖለቲካ ጋር ምንም ሚሊተሪ ጋር ተያያዥነት የሌለባቸው ሰዎች ናቸው እና አስከፊ ስራ እንደሚሰሩ እና የወረደ ነገር ውስጥ እንደተገባ ህዝባችንም እዛ አካባቢ ያየበት ሁኔታ ነው ያለው። የአሸባሪነት ስራ የሚሰራ አካል እዛ አካባቢ የፈጸመው ተግባር ነው ማለት ነው። በጣም የሚያሳዝን ተግባር ነው።
አቶ ኤልያስ፣ ከዚህ ቀደም መንግስት በሰላም ይህንን ችግር ለመፍታት ጥሪ አቅርቦ ነበር፣ ክቡር ጠቅላይ ሚኒስትሩን ጨምሮ በኦሮሚያ ክልል ያሉትም ከፍተኛ አመራሮች። እሱ ጉዳይ ከምን ደረሰ? ይሄ ነገር መቼ ነው ልባት ሊያገኝ የሚችለው?
ከፌዴራል ጀምሮ ከክልል ጀምሮ ብዙ ውይይት ሲደረግበት የነበረና ሁለት አቅጣጫ ተይዞ ሲካሄድ የነበረ ነገር ነው። መጀመሪያ አካባቢ በእርቅም በሰላምም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ኢንተርፌር አድርገው ጥሩ ስራ የተሰራበት ነበር። ከዛ በኋላ እንደገና ሀገር ሽቶ እሱ የራሱ ችግር ነበረበት። ጊዜ የተሰጠበት እና ይገባሉ የአካባቢው ልጆች ናቸው፣ አንድ ህዝብ ነው፣ ጣልቃ እንገባለን እናስገባለን የሚሉ አካላትም ነበሩ። ስለዚህ በዛ መሰረትም በተወሰነ ደረጃ የአካባቢው ነዋሪዎች እና ታዋቂ ሰዎች ያደረጉት እንቅስቃሴ የገቡ አሉ። አሻፈረን ያለው ካልሆነ በስተቀር ብሎ ደግሞ አሁንም የሽምቅ ውጊያ ላይ እዛም እዚህ በሽፍትነት ተግባር ላይ የተሰማሩ አሉ። መንግስት እንግዲህ ህግ የበላይነትን የማስጠበቅ ግዴታው ስለሆነ በዚህ መሰረት እያስተካከለ ያሉ ሁኔታዎች አሉ። አሁንም ቢሆን ግን ደጋግመን መግለጽ የምንፈልገው በሰላም ወደ ህብረተሰቡ ተቀላቅሎ መጥቶ በጠረጴዛ ዙሪያ ሀሳቡን አቅርቦ መወያየት የሚፈልግ በሰላም ወደ ቤት መግባት ለሚፈልግ መንገዱ ክፍት ነው። ከዛ ውጭ ግን በኃይል ሁሉም ነገር አስፈጽማለሁ፣ እገላለሁ፣ እፈልጣለሁ፣ እንዲያደርጋለሁ የሚለው ደግሞ ያው መንግስት የህግ የበላይነትን የማስከበር አንዱ ተግባሩ ስለሆነ በዛ የተፈጸሙ ነገሮች ይፈጸማሉ ማለት ነው።
ግድያውን የፈጸሙት በጫካ ታጥቀው የሚንቀሳቀሱ ሸማቂዎች እንደሆኑ ቢገለጽም ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ስለ ግድያው ከአይን እማኞች ለማረጋገጥ ያደረግነው ሙከራ ባይሳካም የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ መኮንን ይታና ገዳዮቹ ሸማቂዎቹ መሆናቸውን በስፍራው ተገኝተን ለማወቅ ችለናል ብለዋል። የወረዳው የመንግስት ስራ ኃላፊዎች ላይ ጥቃት እንደፈጸሙ ሸማቂዎቹ ስለመግለጻቸው መረጃ ደርሶናል ብለዋል አቶ መኮንን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፈው ሁለት ሳምንት ወደ ምዕራብ ኦሮሚያ አራቱም የወለጋ ዞኖች አቅንተው በነበረበት ወቅት የአካባቢው ጸጥታ ሁኔታ እንደሰጉት እንዳልነበረና ሰላምና መረጋጋት ወደ አካባቢው መመለሱን ለጋዜጠኞች በሰጡት መግለጫ ገልጸው ነበር። መንግስት የህዝቡን ደህንነት ለማረጋገጥ ታጥቆ በሚንቀሳቀስ ማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ቆይቷል። በጸጥታ ችግርና መንግስት በሚወስደው እርምጃም ለሶስት ወራት ተዘግቶ እንደነበር የሚገለጸው የኢትዮ ቴሌኮም አገልግሎት ከተከፈተ ሁለት ሳምንት አልሆነም። ለአሜሪካ ድምፅ ናኮር መልካ።
ናኮርን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአማርኛውን ቋንቋ ዝግጅት ነው። ወደ ተከታዩ ዘገባ እናልፋለን። መንግስት በሰሜን ወሎ ዞን ላስታ ወረዳ በህገ ወጥ አደረጃጀት ህገ ወጥ ድርጊት ሲፈጽሙ ነበሩ ባላቸው አካላት ላይ የማስተካከያ እርምጃ መውሰዱን የዞኑ የሰላምና ደህንነት መምሪያ አስታወቀ። በአንጻሩ ደግሞ እርምጃው ፋኖ በሚል ሰበብ በንጹሃን ላይ የተወሰደ ነው የሚሉ ወገኖችም አሉ። ተወሰደ በተባለው እርምጃ የሞትና የአካል ጉዳት መከሰቱን አስተያየት ሰጪዎች ሲናገሩ፣ የሰላምና ደህንነት መምሪያው ግን የደረሰው ጉዳት ተጣርቶ ለህዝብ ይፋ ይሆናል ብሏል። የወሎ ዘጋቢያችን መስፍን አራጌው ተጨማሪ አለው።
ለአሜሪካ ድምጽ ሬዲዮ አስተያየታቸውን በስልክ ያደረሱን የአካባቢው ነዋሪዎች እንደተናገሩት ከላሊበላ ከተማ 30 ኪሎ ሜትር ርቀት ወደምትገኘው በልባላ ጊዮርጊስ ከተማ ወታደራዊ እንቅስቃሴ የተጀመረው ከትናንት ምሽት ጀምሮ ነው።
ትናንት ማታ ከተማው አድርጎ በላሊበላ ከተማ፣ ከዛ የተወሰነ ኃይል ደግሞ በሌላ በኩል ስንሰማ በሰቆጣ በኩል ነው ያለፈው። በመሀል ከተማዋ ነው የከበባት። ከተማዋ ያን ያህል ወታደር የሚያስፈልጋት አይደለች፣ በጣም ትንሽ ህዝብ የሚኖርበት ነው። ከዛ ከበባ በማድረግ ብዙ ሰዎች ነው የገደሉት።
ሞቱትን ማወቅ እንችላለን?
ላይ አንዱ ማረጉ ይባላል። ከከተማ ትንሽ ወጣ ብሎ ነው የሚኖረው። ፋኖ በሚል ሰበብ ነው የተገኘው ወጣት ነው። ዝም ብሎ አሁን በዚህ ጭንቀት ላይ ኮሮና ቫይረስ አትውጡ አትግቡ በሚባልበት ሰዓት ከቫይረስ የበለጠ ነው አሁን እንደዛ ህዝብ የሞተው ማለት ነው።
እነዛ ፋኖ ተብሎ ስማቸውን እየሰየሙ ለከተማው ጸጥታ ሲደፈርስ ፈጥነው የሚደርሱ ከየህዝቡ ሰላም የሚጠብቁ አካሎች ነበሩ።
ማን ወከላቸው?
እንግዲህ የተወከል እንግዲህ ከመንግስት ድጋፍ ያገኙ ይመስለናል። እኛ እንግዲህ ከገጠር ነው ያለ ነው። ከህዝቡ ጋርም ሰላም ናቸው። ከመንግስት ጋርም ምንም ያደረጉት ነገር
የሰሜን ወሎ ዞን ሰላምና ደህንነት መምሪያ ኃላፊ ኮሎኔል ኃይለማርያም አምባይ እርምጃው ከመወሰዱ በፊት ግለሰቦቹ ወደ ህጋዊነት እንዲመለሱ ተደጋጋሚ ጥረት ተደርጎ ነበር ይላሉ።
እዚህ አካባቢ ያለው አንዳንድ ህገ ወጦች በህገ ወጥ አደረጃጀት ዝም ብሎ ችግር የሚፈጥሩ ግለሰቦች ነበሩ። እነዚያ ግለ
ግለሰቦች በተደጋጋሚ እርምት እንዲሰጣቸው እንዲስተካከሉ ባለመቻላቸው የተነሳ ያው የማስተካከያ እርምጃ ተወስዷል። አሁን አካባቢው ሰላም ነው።
እነዚህ ግለሰቦች ፈጠሩት የሚሏቸው ችግሮች አሉ።
ከመንግስት ህግ ውጭ በቃ ሌባዎች ከማረሚያ ቤት እየጠፉ ነፍስ ያጠፉ ሽፍታዎች አይነት ሰዎች ናቸው። እነዚህ ሰዎች ደግሞ ከመንግስት ቁጥጥር ስር በመሆን የተለያየ ህገወጥ አደረጃጀት በመፍጠር ችግር እየፈጠሩ በመገኘቱ የማስተካከያ እርምጃ ተወስዷል።
አንዳንድ ሰዎች ፋኖ በሚል ሰበብ ነው ተመቱት የሚሉት አለ እና ለዚህስ ምንድን ነው ምላሹ?
ፋኖ አይደለም፣ ህገወጥ ዘራፊዎች መንገድ ቆሞ የሚዘርፉ ድሃውን የሚበዘብዙ ናቸው። ፋኖ የሚባል እንደዚህ አይነት አደረጃጀት የለም።
ዛሬ ጠዋት አካባቢ ወደ ብልባላ ተኩስ ልውውጥ ነበረ። በተኩስ ልውውጥ የሞቱ ሰዎች አለ የሚልም መረጃ ደርሶን ነበረ።
በሞትም በቁስልም አጠቃላይ በተለያየ ነገር ሲሰራ ካለ ይህን አጣርተን ስፖርት እናደርጋለን። ችግር የለውም።
አንዳንድ በማህበራዊ ድረገጾች አስተያየታቸውን ያሰፈሩ አካላት ቦታው ከፍተኛ የቱሪስት ፍሰት ያለበት በመሆኑ እርምጃውን በወሰደውና እርምጃው በተወሰደበት አካል መካከል ዘላቂ የሰላም ድርድር ቢደረግ መልካም ነበር የሚል አስተያየት ሰጥተዋል። በአካባቢው የጸጥታ ኃይሎች እንቅስቃሴ መኖር በላሊበላና በብልባላ ከተማ የስጋት ድባብ ፈጥሮ እንደነበር ነዋሪዎች ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የኦሮሚያ ፖሊስ የክልሉ ፍርድ ቤት በነጻ እንዲለቀቁ ያዘዛቸውን 3 የኦሮሞ ነጻነት ግንባር ኃላፊዎችና 2 የኦሮሚያ ኒውስ ኔትወርክ ጋዜጠኞችን እንዲለቅ ጠየቀ። በአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ቢሮ የኢትዮጵያ ጉዳዮች ሰብአዊ መብት አያያዝ አጥኒ አቶ ፍሳሐ ተክሌ ግለሰቦቹ በፖሊስ አላግባብ ታስረዋል ብለዋል። የኦሮሚያ ፖሊስ ኮሚሽነር ታስረዋል ስለተባሉ ሰዎች መረጃ የለኝም ይላሉ። ገልሞ ዳዊት ዝርዝሩን ያሰማናል።
አምነስቲ ኢንተርናሽናል እንደገለጸው 3 የኦሮሞ ነጻነት ግንባር ኃላፊዎች ማለትም ባቲ ፍላይ፣ ብልሱማ ራርሳና አገዳ ገቢሳ እንዲሁም 2 የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላና ዋቆ ኖሌ የኦነግ አመራሩ አብዱ ረጋሳ በቁጥጥር በዋሉበት ወቅት ነበር በፖሊስ ፎቶ አንስተታቸዋል በሚል በቁጥጥር ያዋሉት። ከዚያ በኋላ ሁሉም ተጠርጣሪዎች ፍርድ ቤት ተወስደው የቀረቡበት ችሎት በነጻ እንዲለቀቁ ብይን ቢሰጥም ፖሊስ ግን ያለምንም ምክንያት አስረዋቸዋል ብለዋል አቶ ፍሳሐ ተክሌ በአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ቢሮ የኢትዮጵያ ጉዳዮች ሰብአዊ መብት አያያዝ አጥኚ።
የተለያየ ምክንያት ይፈጠሩ መታወቂያቸው ልክ አይደለም፣ ችግር አለበት፣ ከዛ በኋላ ደግሞ የኦሮሚያ ፖሊስ ኮሚሽን ይፈልጋቸዋል እየተባለ እዛው ቡራዩ ፖሊስ ጣቢያ ነው ያሉት። ጠበቆቻቸውም ማግኘት አልቻሉም። አብዛኛዎቹን አንዱን ብቻ ነው ማግኘት የቻሉት፣ ሌሎቹን ማግኘት አልቻሉም። ይሄ ደግሞ አቅጣጫ እየያዘ ነው። አሁን ባለፈው አብዲ ረጋሳ ተያዘ፣ ክስ ቀረበበት፣ ከዛ መዝገቡ ተዘጋ። አሁን የት እንዳለ አይታወቅም። ከዛ ቤትም እንደዚሁ ሌሎች ሰዎችን ታስረዋል እና ከጃንዋሪ ጀምሮ እንግዲህ ተስሩ ብዙ ሰዎች እንዳሉ ነው የምናውቀው። ላይፍ ብቻ ሰው ሌሎች ቦታዎችም ላይ አሁን በቅርብ የታሰረች ኤልዛቤት የምትባለው ልጅ አለች። ኤልሳ ከሐረሪ ክልል አማራ ክልልም ላይ እንደዚህ አይነት ነገሮች እንዳሉ ይታያል እና ምርጫውን ከመቅረቡ ጋር የተያያዘም ይሁን ብዙዎቹን ተቃዋሚ ፓርቲዎች እና መንግስትን በተለያየ ጊዜ ላይ የሚተቹ ጸሐፊዎችና ጋዜጠኞችን የማሰር ነገር እየታየ ነው። ይሄ አቅጣጫም ወደፊት መቆም አለበት ነው የምንለው።
ዶክተር ተኩማ ዳባ የተጠርጣሪዎቹ ጠበቃ ናቸው። የአምስቱም ሰዎች ክስ ፎቶ አንስታቸው ሁከት ፈጥራቸዋል በሚል መጀመሪያ እንደታሰሩ ነው ለአሜሪካ ድምጽ የተናገሩት። አቃቤ ሕግ የክስ መዝገቡን ከዘጋ አሁን ሳምንት አልፎታል። ከዚያ በኋላ እነኚህ ሰዎች ፍርድ ቤት ቀርቦ አያውቁም። ይህ ማለት ሳምንቱን ሙሉ ያለ ፍርድ ቤት እውቅና ታስረዋል ማለት ነው። እኔ ብቻ አይደለሁም። ሙሊሳ እጀታ የሚባሉ ጠበቃም የቡራዩ ከተማ ፖሊስ ኮሚሽን ሄደው ጠይቀዋል። አስተዳዳሪዎች ጋርም ሄደዋል። እስከ ኦሮሚያ ፖሊስ ኮሚሽን ሄደን ጠይቀናል። ማንንም ማግኘት አልቻልንም። ለዚህ ብቻም አይደለም፣ ለአቶ አብዲ ጉዳይም ስንመላለስ ነበረ። ነገር ግን ስለዚህ ጉዳይ ማንም መልስ የሚሰጠን ሰው ማግኘት አልቻልንም ሲሉ ይናገራሉ። ስለ ጉዳዩ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት የቢሮ ኃላፊ አቶ ጌታቸው ባልሻ የኦሮሚያ ፖሊስ ኮሚሽን መልስ ይሰጣቸዋል ሲሉ ወደ ኮሚሽነር አራርሳ መርዳሳ አመሩን። የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ ግን ፍርድ ቤት ለቀዋቸው እስካሁን ግን ከፖሊስ ቁጥጥር አልተለቀቁም ስለተባሉት የኦነግ አመራሮችና የኦሮሚያ ኒውስ ኔትወርክ ጋዜጠኞች ምንም መረጃ የለኝም ሲሉ መልሰዋል። የታሰረ ሰው እንዳለ ምንም መረጃ የለኝም። አምነስቲ ኢንተርናሽናልም ከመግለጫው በፊት ሊጠይቁን ይገባ ነበር፣ ያንን ግን አላደረጉም። የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ትላንት ኮሮና ቫይረስ ስርጭት ለመግታት ያመች ዘንድ 13321 የህግ ታራሚዎች በይቅርታ እንዲፈቱ ውሳኔ ያሳለፉ ሲሆኑ ፖሊስ አላግባብ ይዘዋቸዋል የተባሉት የኦነግ አመራሮችና የኦኤንን ጋዜጠኞች ግን ከተፈቱት ውስጥ እንደሌሉ ተገልጿል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ለዓለም የጤና ድርጅት የምትሰጠውን የገንዘብ ድጋፍ ልትቆርጥ እንደምትችል ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። የጤና ድርጅቱ ለቻይና ያዳላል የሚል ስሞታ አላቸው የአሜሪካው ፕሬዝዳንት። የዓለም የጤና ድርጅት ግን በኮቪድ-19 ዓለም አቀፍ ወረርሽኝ ላይ ግዙፍ ስራዎችን እያከናወነ መሆኑ እየተነገረ ነው። ስቲቭ ሄርማን ከዋይት ሃውስ ያጠናቀረው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል።
ኮቪድ-19 እያደረሰ ያለውን የከበደ ጥፋት የዓለም የጤና ድርጅት ቀደም ሲል ማየት ተስኖታል የሚል ክስ እያሰሙ ያሉት ፕሬዝደንት ዶናልድ ትራምፕ ሀገራቸው ለድርጅቱ የምትሰጠውን ግዙፍ መጠን ያለው የሚባል ገንዘብ እንደምታቀብ ተናግረዋል። በኮቪድ-19 ጉዳይ ተሳስተዋል፣ ግዝፈትና ክብደቱን ስተዋል ብለዋል ትራምፕ ስለ WHO ሲናገሩ። ምናልባትም WHO እንዲያ የሆነው በፕሬዝደንቱ ክስና መከራከሪያ ወረርሽኙ ለተጫረባት ቻይና የተለየ አመለካከት ስላለው ሳይሆን አይቀርም። የእርሳቸው ሐሳብ ነው። ወደ ቻይና በጣም የተሳቡ ናቸው ብለዋል ሚስተር ትራምፕ። ይህንን ጉዳይ ደግሞ ጠልቀን እንፈትሻዋለን ሲሉም አክለዋል። በእንዲህ አይነት የከበደ ዓለም አቀፍ ወረርሽኝ ውስጥ ከድርጅቱ ላይ ገንዘብ ማነቅ ብልህነት ይሆናል ብሎ ጋዜጠኛ የጠየቃቸው ጊዜ ግን የመጀመሪያ ዛቻቸውን አጥፈዋል ፕሬዚደንቱ። እናየዋለን፣ ገንዘብ የመከልከልን ጉዳይ በሚል አሻሽለውታል። በእርግጥ ለዚህ የፕሬዚደንት ዶናልድ ትራምፕ ክስ የዓለም የጤና ድርጅት መልስ አልሰጠም፣ ወይም ለቀረበለት ጥያቄ ወዲያው ለመመለስ አልተጣደፈም። ይሁን እንጂ ከፕሬዚደንቱ መግለጫ ከጥቂት ደቂቃዎች በፊት ተናግረው የነበሩት የWHO ቃል አቀባይ ስቴፋን ዲያሪች ይህንን በድርጅታቸው ላይ የሚሰማ ጅምላ ወቀሳ አጣጥለዋል። በኮቪድ ላይ ግዙፍ ስራ ሰርተናል ብለዋል። ዓለም አቀፍ መመሪያዎችን በማውጣትና በማሰራጨት መንግስታትን በስልጠና በማገዝ ሀገሮች ለወረርሽኙ ምላሽ መስጠት እንዲችሉ ለመደገፍ በሚሊዮኖች የሚቆጠሩ ቁሳቁስና መሳሪያዎችን በመላክ ጭምር ዲያሪች። በሌላ በኩል ደግሞ አዲሱ ኮሮና ቫይረስ በዩናይትድ ስቴትስ ምጣኔ ሀብት ላይ በትሪሊዮኖች የሚገመት ጉዳት እንደሚያደርስና ሰውንም በገፍ እንደሚገድል አስተዳደራቸው በውስጥ ካለው መረጃ ቀድሞም ያውቅ እንደነበረ የሚነሱባቸውን ጥያቄዎች ፕሬዚደንቱ አያከብሯቸውም፣ ይገፏቸዋል፣ አይቀበሉም። ኮቪድ-19 ከ10 በላይ ሀገሮችን ማዳረሱ የታወቀ ጊዜ ጥር 20 ላይ ልክ ከሁለት ወር ከሳምንት በፊት ማለት ነው፣ የትራምፕ የንግድ አማካሪ ፒተር ናቫሮ የመጀመሪያውን ደወል በራሳቸው በፕሬዝደንቱ ለሚመራው ብሔራዊ የደህንነት ምክር ቤት አቃጭለው እንደነበር ተዘግቧል። ትራምፕ ግን አላየሁትም ብለዋል። ያ ናቫሮ እንደ ሐሳብ ኮቪድ-19 እስከ 100 ሚሊዮን አሜሪካውያንን ሊያዳርስና ከአንድ ሚሊዮን እስከ 2 ሚሊዮን ሰው ሊገድል እንደሚችል አስጠንቅቀው እንደነበር የዋይት ሃውስ ምንጮች ጠቁመዋል። ራሳቸውን ለሀገራቸው ከአንድ ባንድ መሪ ወይም የድጋፍ ቡድን አውራ ጋር ያመሳሰሉት ፕሬዚደንት ትራምፕ ሁከትና ድንጋጤን መፍጠር አልፈልግም ብለዋል። መረጃው ያኔ ደርሷቸው ቢሆን ኖሮ እንኳ ይፋ እንደማያደርጉት አስረግጠው ሲናገሩ፣ በእርግጥ ፕሬዚደንቱ ከኛው የንግድ አማካሪያቸው ናቫሮ በደረሳቸው አንድ ማሳሰቢያ መሰረት ፈጥነው እርምጃ የወሰዱበት ጊዜም ነበር። ከቻይና የሚነሱ ጉዞዎች ላይ እገዳ ጥለዋል። ያንን እርምጃቸውንም ደጋግመው እያሞጋገሱ አንስተዋል። እንዲያም ሆኖ ግን ያ ቫይረስ መጥቶ ጠፊ እምብዛም የማይከፋ አድርገውም ተናግረውለታል። ለእኛ መጨረሻው መልካም ይሆናል ብለው ነበር ጥር 21 አድርገውት በነበረ አንድ ንግግር። ስለዚያ መልእክታቸው ትናንት አንድ ጋዜጠኛ ሲጠይቃቸው ከዚያ የተሻለ ማለት አልችልም ነበር ብለዋል ባጭሩ። ለማንኛውም ኮቪድ-19 እንደተሰጋው ወደ ምድረ አሜሪካ መዝለቁ አልቀረም፣ ገባ። አንዳንዶች አቀለሉት፣ አንዳንዶችም አከበዱት። ሁለት ወራት ባልሞላ ጊዜ ውስጥ ታዲያ 400,000 ሰው ለአዲሱ ኮሮና ቫይረስ ተጋለጠ። አሜሪካም ከ12,000 በላይ ልጆቿን እንዲህ ፈጥና አጣች ይላሉ አሁን እየወጡ ያሉ ዘገባዎች። ይህ ሳምንት እጅግ የከበደው ነው የሚባል፣ በመጪዎቹ ሳምንታትም እንብዛም በጎ ነገር አይጠበቅም። በርግጥ አንዳንዶች ዛሬውኑ የተስፋ ጭላንጭል ቢታያቸው፣ የዓለም የጤና ድርጅት ለአሜሪካ ፕሬዝዳንት ወቀሳዎችና ክስስ የሚሰጠው መልስ ይኖር ይሆን እንጠብቃለን። ሰለሞን አባተ ነኝ። በኮቪድ-19 ወረርሽኝ ምክንያት እየሰራሁበት ካለሁት ዋሽንግተን ዲሲ ዋተርፍሮንት ከሚገኘው መኖሪያዬ ያቀረብኩላችሁ።
ሰለሞን አባተንና ባልደረባችን ስቲቨን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ለሁለተኛ ቀን በሆስፒታል የጥብቅ ክትትል ክፍል ተኝተው ያሳለፉት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ሁኔታቸው የተሻሻለ መሆኑን የጤና ሚኒስትሩ ተናግረዋል። የዓለም የጤና ድርጅት የአውሮፓ ጽህፈት ቤቱ ኮሮና ቫይረስን ለመከላከል እየተወሰዱ ያሉ እርምጃዎችን ቸኩሎ ማላላት አይገባም ሲሉ አስጠንቅቀዋል። ሌሎች ዜናዎችን ያካተተውን የኮሮና ቫይረስ የዓለም ሁኔታን ዘገባ ቆንጅታዬ ይዛለች። ለንደን በሚገኝ ሆስፒታል የጥብቅ ክትትል ክፍል ለሁለተኛ ቀን ያደሩት ጠቅላይ ሚኒስትር ቦሪስ ጆንሰን ተሽሏቸው አድረዋል፣ ጥሩ መንፈስ ላይም ናቸው ሲሉ የጤና ሚኒስትሩ ኤድዋርድ ኤድጋር ናቸው ያስታወቁት። ጠቅላይ ሚኒስትሩ እንደሚታወቀው ቫይረሱ እንዳገኛቸው በምርመራ ከታወቀ ወዲህ ራሳቸውን ከሌላ ሰው ለይተው ከተቀመጡ በኋላ ስላልተሻላቸው እሁድ ለት ሆስፒታል ገብተው ባስ ሲልባቸው ነው ወደ ጥብቅ ክትትል ክፍል የተዛወሩት። በሀገራቸው በብሪታንያ የተረጋገጠው የኮሮና ቫይረስ ተጠቂዎች ቁጥር ወደ 56,000 ገደማ ደርሷል። 6,100 ሰዎችም በህመሙ ህይወታቸው አልፏል። ብሪታንያ ካለፉት ሁለት ሳምንታት አንስታ የእንቅስቃሴ እገዳ ትዕዛዞችን ስራ ላይ አውላ ነው ያለችው። ወደ ደቡብ ኮሪያ ስናመራ ያቺ ሀገር ብዙ ሀገሮች የወሰዷቸውን ጥብቅ ከቤት አትውጡ መመሪያዎች አልተከተለችም። ይልቁኑ ህዝቡ የእርስ በርስ ግንኙነቱን በርቀት እንዲያደርግ በማሳሰብና ትምህርት ቤቶችን በመዝጋት ነው የቫይረሱን ስርጭት በእጅጉ ልትቀንስ የቻለችው። ዛሬ የተገኙት አዲስ የቫይረሱ ተጠቂዎች 53 መሆናቸውን የደቡብ ኮሪያ መንግስት አስታውቋል። ባለፉት ቀናት የተመዘገቡ ዕለታዊ የአዲስ ተያዦች አሃዞችም በዚሁ አካባቢ ነበሩ። በዋና ከተማዋ በሶል የቫይረሱ ተያዥ ቁጥር ሊጨምር የሚል ስጋት በመኖሩ የከተማዋ ከንቲባ የመሸታ ቤቶችና የጭፈራ ቤቶች እንዲዘጉ መታዘዙን አስታውቀዋል። የደቡብ ኮሪያው ጠቅላይ ሚኒስትር ቻንግ ሲ ኪዩን በሰጡት መግለጫ የደቡብ ኮሪያ ተወላጆች እንዳይገቡ ከከለከሉ ሀገሮች ለሚመጡ ተጓዦች ለወትሮ ቪዛ ሳይጠየቁ ይገቡ የነበረውን ያን ፈቃድ አቁመናል ብለዋል። ማናቸውም የውጭ ሀገር ዜጋም ለአጣዳፊ ጉዳይ ካልሆነ በስተቀር እንዳይገባ የሚከለክሉ ደንቦችን ስራ ላይ ማዋላቸውንም አመልክተዋል። በዩናይትድ ስቴትስ በኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 400,000 ገደማ ደርሷል። ይህ በየትኛውም ሀገር ካሉት የቫይረሱ ተጠቂዎች አሃዝ ከእጥፍ በላይ የበለጠ ነው። ቫይረሱ ከሁሉም ይበልጥ በተዛመተባት በኒውዮርክ ክፍለ ግዛት ትናንትና ከ700 በላይ ህሙማን ለህልፈት መዳረጋቸው ነው ይፋ የተደረገው። አገረ ገዢው አንድሮ ኮሞ ሲያብራሩ ግን እነዚህ የሞቱት ሰዎች አሃዞች ከሳምንታት በፊት ታመው የቆዩ ሰዎችን የሚመለከቱ ዘግየት ብለው የገቡ ጠቋሚዎች መሆናቸው ታሳቢ መደረግ አለበት ብለዋል። ሆስፒታል የሚገቡ ከዚያም አልፎ የመተንፈስ እርዳታ መሳሪያ የሚያስፈልጋቸው ህሙማን ቁጥር እየቀነሰ መሆኑን አገረ ገዢው ገልጸዋል። የቫይረሱ ስርጭት ፍጥነት ጋብ የማለት ተስፋ እንዳለ ምልክቶች መኖራቸው ቢገለጽም የኒውዮርኩ አገረ ገዢና ሌሎችም መሪዎች ይህ እንዲሆን ያገዙትን የእንቅስቃሴ እገዳ እርምጃዎች አሁን ማቆም የሚገባበት ደረጃ ላይ አይደለንም በማለት እያስጠነቀቁ ናቸው። በዩናይትድ ስቴትስ የወረርሽኙ ፍርሃት በነገሰበት በዚህ ወቅት የዊስካንሰን ክፍለ ግዛት መራጮች በትናንትናው ዕለት ድምጻቸውን ሊሰጡ ወጥተዋል። ይህ የሆነው ምርጫው ለሌላ ጊዜ እንዲተላለፍ የክፍለ ግዛቲቱ ዲሞክራቱ አገረ ገዢ ያደረጉትን ውሳኔ የግዛቲቱ ጠቅላይ ፍርድ ቤት ከቀለበሰው በኋላ ነው። ከወትሮ ቁጥራቸው አነስ ባሉት የድምጽ መስጫ ጣቢያዎች በረጃጅም ሰልፎች ተራ ይዘው ዳኞቻቸውን ያካባቢ አስተዳደር ባለስልጣኖቻቸውንና ዲሞክራቶቹ ደግሞ ፕሬዝዳንታዊ እጩ ተፎካካሪያቸውን በመረጡበት በትናንቱ የድምጽ አሰጣጥ ሂደት መራጮች እርስ በርስ ርቀታቸውን ለመጠበቅ ሲሞክሩ እንደነበረ ነው የተስተዋለው። በአውሮፓ ኖርዌይ፣ ዴንማርክ እና ኦስትሪያ እንዳደረጉት ሁሉ የእንቅስቃሴ ገደቦችን ለማላላት እቅድ እንዳላት ይፋ አድርጋለች። 5900 የኮሮና ቫይረስ ተጠቂዎች የተመዘገቡባት ኖርዌይ በዚሁ በሚያዝያ ወር ውስጥ ትምህርት ቤቶችን ለመክፈት ማቀዷን ነው መንግስቱ ያስታወቀው። የዓለም የጤና ድርጅት የአውሮፓ ዳይሬክተር ግን የኮሮና ቫይረስ ስርጭትን ለመከላከል የተወሰዱ እርምጃዎችን ቸኩሎ ማላላት እንደማይገባ አስጠንቅቀዋል። ሃንስ ክሉገ ዛሬ ለሮይተርስ በሰጡት ቃል ይልቁንስ አሁን ያለብን የህብረተሰቡን ሙሉ ድጋፍ አስተባብረን ወረሽኙን ጨርሶ ለመቆጣጠር የጋራ ጥረታችንን በእጥፍ ድርብ አጠናክረን መቀጠል ነው ሲሉ መክረዋል። በቫቲካን የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ከዓለም አቀፉ ወረርሽኝ ትርፍ ለማጋበስ የሚሯሯጡ ወገኖችን ገስጸዋል። አክለውም እግዚአብሔር ልቦቻቸውን ይቀይርላቸው ዘንድ እጸልያለሁ ብለዋል። በሌላ በኩል ጀርመን የቫይረሱ ተጠቂዎቿ ቁጥር ከ100,000 አልፏል። በዚህም ዩናይትድ ስቴትስ፣ ስፔን፣ ጣሊያንና ፈረንሳይን በአምስተኛነት ተከትላለች። ይህ በዚህ እንዳለ የኖቬል ኮሮና ቫይረስ ወረርሽኝ ሀ ብሎ የተቀሰቀሰባትና የሚበዛው ህዝቧ የተያዘባት የቻይናዋ ክፍለ ግዛት ሁቤይና ዋና ከተማዋ ውሃን ለሶስት ወራት በጥብቅ ቁጥጥር ተዘግተው እንደከረሙ የሚዘነጋ አይደለም። የወረርሽኙ ተጠቂዎች ቁጥር መቀነሱን ተከትሎ ታዲያ ከዋና ከተማዋ ከውሃን ነዋሪዎች መውጣት እንዲችሉ መንግስት መፍቀዱን ተከትሎ በብዙ 10,000 የተቆጠሩ የከተማዋ ነዋሪዎች ዛሬ በመኪና በባቡርና በአውሮፕላን ጉዞ ጀምረዋል። መንግስቱ የመዘዋወር ፈቃዱን ሲሰጥ ታዲያ በጤናማ ሁኔታ ላይ መሆናቸውንና በቫይረሱ ከተጠቃ ሰው ጋር በቅርብ ጊዜ አለመገናኘታቸውን የሚያመለክት መተግበሪያ በየእጅ ስልካቸው እንዲያስገቡ ግዴታ አድርጎባቸው መሆኑ ነው የተገለጸው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ቆንጅታዬ ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ። ለሞባይል ስልኮቻችሁ ደግሞ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በሚለው ስልክ ደውላችሁ በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁ ሁኑ። ወደ ቀጣዩ ዘገባ እንለፍ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ የተባለው የፖለቲካ ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ በነሐሴ ወር ለማካሄድ አቅዶት የነበረውን ምርጫ እንዲራዘም መጠየቁን እንደማይቀበለው ገልጿል። ምርጫው በፌዴራል ደረጃ የማይካሄድ ከሆነ ክልሉ ምርጫውን እንዲያካሄድ ባወጣው መግለጫም ጠይቋል። ይህንንም መግለጫ ተከትሎ ከህወሓት ባገኘነው አስተያየት የ2012 የምርጫ መራዘም ጥያቄ በምርጫ ቦርድ የወጣው መግለጫ ጊዜውን ያልጠበቀና ብዙ ጥናት ያልተካሄደበት ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የኮሮና ቫይረስ ስርጭት እጅግ በሚያሳስብ ደረጃ ላይ ያለና የትግራይ ክልል መንግስትም ይህንን ከግንዛቤ ውስጥ አስገብቶ ያስቸኳይ ጊዜ አዋጅ አውጆ ያለ ጊዜው አይደለም ማለት እርስ በርሱ የሚጣረስ ነው ሲል ምላሽ ሰጥቷል። ሙልጌታ ጽብሃ ዝርዝር አለው።
በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ በትናንትናው ዕለት ባወጣው መግለጫ ነሐሴ 23 2012 ዓመተ ምህረት ይካሄዳል ተብሎ የነበረውን ሀገር አቀፍ ምርጫ እንዲራዘም የኢትዮጵያ ምርጫ ቦርድ ያወጣው መግለጫ አንቀበለውም ብሏል። ፓርቲው የሕገ መንግስት ጥሰት ብቻ ሳይሆን የብሔር ብሔረሰቦች የራስን እድል በራስ የመወሰን መብት የሚጥስና የሚያገናኛቸው የፌዴራሊዝም ስርዓትም የሚያቋርጥ ነው ሲል መግለጫው አስታውቋል። የምርጫ ቦርድ ይህ ሕገ መንግስታዊ በሆነና ባልተሰጠው ስልጣን የምርጫ ጊዜ ማራዘም አይችልም ብሏል። ሳልሳይ በሀገሪቱ ሕገ መንግስት የተመረጠ መንግስት 5 አመታት የስልጣን ጊዜ እንዳለው በሚደነግገው መሰረት ምርጫ ቦርድ ሊያራዝመው አይችልም ሲል ገልጿል። ቦርዱ እንደ አዲስ ከተዋቀረ ጀምሮ ምርጫ ለማካሄድ ቁርጠኛ የሆነ ስራ አፈጻጸም አልነበረውም ያለው በመግለጫው ምርጫው መራዘሙ ከመስከረም 2013 ጀምሮ በኢትዮጵያ ህጋዊ መንግስት ስለማይኖር ውሳኔው አንቀበለውም ብሏል። ሳልሳይ ወያነ ትግራይ በመግለጫው የትግራይ ክልል መንግስትም ህጋዊ ቅቡልነት ስለማይኖር በክልሉ የራሱ ምርጫ ለማካሄድ ዝግጅት እንዲያደርግ ጥሪ አቅርቧል። በጉዳዩ ላይ የትግራይ ክልል መንግስት ገዢ ፓርቲ ህወሓት አቋም ለፓርቲው የማዕከላዊ ኮሚቴ አባልና በህወሓት ጽህፈት ቤት የገጠር አደረጃጀት ኃላፊ አቶ ነጋ ሰፋ ህወሓት ካለፈው አመት ጀምሮ ምርጫው እንዳይካሄድ የሚያደናቅፉ እንዳሉ አምኖ እየገለጸ ነበር ብለዋል። ሀገራዊ የህዝብና የቤት ቆጠራ መራዘሙ ተከትሎ ምርጫው ላይካሄድ ይችላል በማለት ፓርቲያቸው ቀድሞ እንደተወያየበትም አንስተዋል። ባለፈው ህዳር ወር ምርጫ በሀገር አቀፍ ደረጃ የማይካሄድ ከሆነ በክልል ደረጃ ማካሄድ እንዳለብን እንደ ፓርቲ አቅጣጫ አስቀምጠናል ብለዋል። አቶ ነጋም
መረጻት ዘይተካሂዱ ድሕሪ መስከረም 2013 ሕጋዊ መንግስት ይህልን
ምርጫ ካልተካሄደ ከ2013 መስከረም በኋላ ህጋዊ መንግስት አይኖርም። የፌዴራል ብቻ ሳይሆን የትግራይም ህጋዊ አይሆንም። በቅድሚያ መስራት ያለብን በሀገር አቀፍ ደረጃ ምርጫ እንዲካሄድ ብዙ ገፍተን የውጭ ኃይሎችም ባደረጉት ግፊት ምርጫው እናካሄዳለን ወደሚል መንግስት መጣ። እኛም ተቀብለን መሄድ ጀመርን። ነገር ግን ካለው የመንግስት አካሄድ ምርጫው የማይካሄድበት እድል ሰፊ እንደሆነ ተገንዝበን ምርጫ የማይካሄድ ከሆነ እንደ ትግራይ ምርጫ ማካሄድ አለብን። ዲፋክቶ ስቴት ተብሎ ከዚህ በፊት ተቀምጦ የነበረውም ከዚህ ጋር ተያይዞ ነው። ይህንንም በወይን መጽሔት አሳትመን ካድሬዎች እንዲወያዩበት አድርገናል። የሚፈልገውም ገዝቶ አንብቦታል። ምርጫ ለማካሄድም ምን መደረግ አለበት፣ የክልሉ ምክር ቤት፣ የምርጫ ኮሚሽን መቋቋም አለበት ተብሎ አስፈላጊ ጥናቶች እየተካሄዱ ነበር ነው ያሉት። የኢትዮጵያ ምርጫ ቦርድ ነሐሴ 23 2012 ዓ.ም ምረት ምርጫ ለማካሄድ ጊዜ ሰሌዳ አውጥቶ መንቀሳቀስ ጀምሮ ነበር። ነገር ግን በኮሮና ወረርሽኝ ምክንያት ምርጫው እንዲራዘም ተወስኗል። ይህ ውሳኔ ያልበሰለ እንዲሁም ገና የወረርሽኙ ደረጃ ሳይታወቅ የተካሄደ ነው ብለዋል አቶ ነጋ ሰፋም።
ኢትዮጵያ ሀደ ሰብ ተተሐይዙ ሀደ ጃፓናው ተተሐይዙ ጠቅላይ ሚኒስትር ክገልጽ ተሎ
በኢትዮጵያ አንድ ጃፓናዊ በኮሮና ቫይረስ መያዙን ሲታወቅ ጠቅላይ ሚኒስትሩ መግለጫ ሲሰጥ ስለ ሌሎች የመከላከል ስራ ህዝቡ ከዚህ ወረርሽኝ ለማዳን መንግስት የሚከተለውን አቅጣጫ ከማስቀመጡ በፊት ስለ ምርጫ ነው የተናገረው። የምርጫ ጉዳይ የምርጫ ቦርድ ያየዋል፣ አይቶም ውሳኔ ያስተላልፋል ብሏል። ምርጫው እንደማይፈልጉት ማሳያ ነው። ምርጫ ቦርድም ብዙ ሳይቆይ ምርጫው እንዲራዘም ወስኗል። ስለዚህ ትክክል አይደለም፣ መራዘም አይገባውም። ህመሙ በወረርሽኝ መልክ የሚሰራጭ ነው። ሁላችንም ትኩረት ልናደርግለት የሚገባን ነው። ነገር ግን ውሳኔው ብዙ ያልበሰለ፣ ሁኔታውን በማገናዘብ የተወሰነ አይደለም። ምርጫ የማይካሄድ ከሆነ መንግስት ቅቡልነት የለውም። ስለዚህ እንደ ፓርቲ በጉዳዩ ላይ እየተወያየንበት ነው ነው ያሉት። በቀጣይ የፓርቲያቸው ውሳኔ ከአሁን በፊት በክልል ደረጃ ምርጫ ማካሄድ አለብን ተብሎ የነበረው ሊሆን እንደሚችል አቶ ነጋ አመላክቷል። የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በቦርዱ ላይ ስለተሰነዘሩ ትችቶች ምርጫ ቦርዱ ከስልጣኑ ውጭ ምርጫ እንዲራዘም አልወሰንም፣ በተገለጸው የጊዜ ሰሌዳ ምርጫውን ማካሄድ እንደማይችል ነው ያሳወቀው ብለዋል።
ኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን አላራዘመም፣ ምርጫ አራዝመናል የሚል ቃል አልተጠቀምንም። ያራዘምንበት ቀን ይሄ ነው ብለን ቀን አልቆረጥንም። ያልነው ምንድን ነው? አሁን ባለው ሁኔታ በሰጠነው ጊዜ ሰሌዳ ውስጥ ምርጫውን ማካሄድ ስለማንችል አለመቻላችን እናሳውቀን ችግሮችን ዝርዝር ጠቅሰን ለሚመለከተው አካል ልከናል ነው። ስለዚህ ምርጫ ቦርድ ምርጫውን አራዝሟል የሚባለው ሲጀምር ሀሳቡ ራሱ የተሳሳተ ነው። ማራዝ ምናል ይሄ ነው ሌላ ጠን ቆርጠን ከህገ መንግስት ተጠቀሰው ቀን ውጭ አልሄድንም። ስለዚህ ያደረግነው ምንድን ነው? ባለው ከአቅም በላይ በሆነ ችግር የተነሳ እኛ በእኛ በኩል ማካሄድ ስለማንችል ማንችልበት ምክንያት ዝርዝርን አለመቻላችንን ብቻ ነው የገለጽ ነው።
ውሳኔው ጊዜው ያልጠበቀና የቫይረሱ ወረርሽኝ በሀገሪቱ ያለበት ደረጃ በደንብ ሳይጠና ነው ለሚለው ምላሽ ይሰጡ ወይዘሪት ሶሊያንም በሀገሪቱ ይሁን በዓለም አቀፍ ደረጃ ወረርሽኙ አሳሳቢ ደረጃ እንዳለ ይታወቃል ብለው ራሱ የትግራይ ክልል መንግስት የሚመራው ፓርቲ ህወሓት የቫይረሱ ወረርሽኝ አሳሳቢነት ተረድቶ አስቸኳይ ጊዜ አዋጅ ባወጀበት ጊዜ ይህንን አስተያየት መስጠቱ እርስ በራሱ የሚጣረስ ነው በማለት ገልጸዋል።
የቦርዱ ማራዘሚያ ቀድሞ የወሰነው ጊዜውን የጠበቀ አይደለም ለሚለው አይ ቲንክ በጣም በግልጽ ትግራይ ክልል በህወሓት ነው የሚመራው። አስቸኳይ ጊዜ አዋጅ አውጇል። ራሱ ይህን አስቸኳይ ጊዜ አዋጅ ሲያወጅ የችግሩን አስቸጋሪነትና በጣም ጥልቅነት ተረድቶ ነው ክልሎች የወሰዷቸው እርምጃዎች። አንደኛው ይህንን ውሳኔ እኛ ስንወስን ግብአት ከሆነው መካከል በየተለያየ ሁኔታ ትግራይ አስቸኳይ ጊዜ አዋጅ፣ ሌሎች ከተሞቻቸውን መዝጋት፣ እንቅስቃሴዎችን የዘጉበት፣ መንገዶች የማይፈቀዱበት ከተሞች ራሳቸው አሁን ከቤት መውጣት ተከልክለው ሎክዳውን የሆኑበት ሁኔታ ነው ያለው። በዚህ ሁኔታ ውስጥ የምርጫ ዝግጅትን ማካሄድ በጣም አስቸጋሪ ነው። ስለዚህ በተለይ ከህወሓት በኩል በአንድ በኩል የሚያስተዳድረው ክልል ውስጥ የአስቸኳይ ጊዜ አዋጅ አውጆ መሰብሰብና ካፌዎች ውስጥ እንኳን መገኘት እየተከለከለ፣ በሌላ በኩል ይህን ውሳኔ ለመወሰን በጣም ጊዜው ገና ነው ብሎ ማለት እርስ በርሱ የሚጋጭ ነው የሚመስለው።
እንዲሁም ቦርዱ በቁርጠኝነት ስራው በአግባቡ እየሰራ አልነበረም ለሚለው በጊዜ ሰሌዳ በተቀመጠው መሰረት እየፈጸምን ነበር ብለዋል። የምርጫ ካርታ ይፋ ተደርጓል። የተለያዩ ጽህፈት ቤቶችም ተከፍቷል። 40,000 የሚያህሉ ምርጫ አስፈጻሚዎችም እየተመለመሉ ነበር በማለት ተናግሯል። በቦርዱ የስራ መዘግየት ምክንያት የተራዘመ የስራ እንቅስቃሴ የለም በማለትም ወይዘሪት ሶሊያና ገልጸዋል። ለአሜሪካ ድምጽ ሙድጌታ ጽበሀ መቅለም።
ሙልጌታ ጽባህን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አድማጮች፣ የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ሁሉን አቀፍ ተጽዕኖ ምክንያት ቀደም ሲል ይፋ ያደረገውን የ2012 አገር አቀፍ ምርጫ መርሃ ግብርን ሰርዞ ለፓርላማው ውሳኔውን አስገብቷል። ይህ ምርጫ የማይካሄድ ከሆነ የአገሪቱ ህገ መንግስታዊ አሰራር ምን ይሆናል? ለዚህ ችግር እንዴት ያለ ህጋዊ መፍትሄዎች ይኖራሉ? ከዚህ ውጭስ ሌላ መፍትሄ ይኖራል? መለስካቸው አማ እነዚህንና የመሳሰሉ ጥያቄዎችን ይዞ በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ከሆኑት ከአቶ ሙልጌታ አረጋይ ጋር ቆይታ አድርጎ ነበር። ውይይቱ እንደሚከተለው ይቀርባል።
ባለፈው ሳምንት ምርጫ ቦርድ ባወጣው መግለጫ ኮሮና ቫይረስ ባሳደረው ሁሉ አቀፍ ተጽዕኖ ሳቢያ ቀደም ሲል ይፋ ያደረገውን የምርጫ 2012 መርሃ ግብር መሰረዙን አስታውቋል። ምርጫው የማይካሄድ ከሆነ ምን ይሆናል?
ምርጫው የማይካሄድ ከሆነ አሁን ስልጣን ላይ ያለው ፓርላማ መስከረም ላይ ስልጣኑ ሲያበቃ ከስልጣን ወርዶ ኢትዮጵያ መንግስት አልባ ትሆናለች ማለት ነው።
ይህ ከሆነ ታዲያ ህገ መንግስታዊ ክፍተት አይፈጠርም እንዴ? ምን ሊሆን ይችላል?
አዎ ይፈጠራል። ከዛ በፊት ከመስከረም በፊት ሌላ እርምጃ ካልተወሰደ በእርግጥ ህገ መንግስታዊ ክፍተት ሊፈጠር ይችላል።
ምን ሊደረግ ይችላል ለሚሉት እርስዎ?
ይህ እንደሚመስለኝ እንግዲህ ህገ መንግስት ነው አይደለ የሀገሩ የመጨረሻው ህግ።
ትክክል።
እና ህገ መንግስት ሁለት ፖሲብል መፍትሄዎች ያስቀምጣል ቢያንስ ማለት ነው። እና እኔ የሚታዩኝ አንደኛው ለምሳሌ ከዛ በፊት ጠቅላይ ሚኒስትሩ ፓርላማውን መበተን ይችላሉ ከፈለጉ፣ እና ፓርላማው ለመበተን ፈቃደኛ ከሆነ በዛ መልኩ ፓርላማው ከተበተነ ጠቅላይ ሚኒስትሩ ፓርላማውን ጠይቀው ፓርላማው ተስማምቶ ከተበተነ ሌላ ምርጫ ተደርጎ ሌላ መንግስት እስኪመጣ የስድስት ወር ጊዜ ይሰጣል። ስለዚህ ለምሳሌ ነሐሴ አካባቢ ወይም መስከረም አካባቢ ቢበተን ተጨማሪ ስድስት ወር ይሰጥሃል ማለት ነው። ሶ በዛ ስድስት ወር ጊዜ ውስጥ ለጊዜው ኬርቴከር ጋቨርንመንት የሚባል ለጊዜው ስልጣንን ይዞ የሚቆይ መንግስት ፕሬዚዳንቱ አንድ እንዲደራጅ ያደርጋሉ። በዛ መልኩ የተደራጀ መንግስት ምንም ህግ ማውጣት አይችልም፣ የነበረ ህግንም መሻር አይችልም። ዝም ብለው ብቻ የዕለት ተዕለት ስራ የመንግስት ስራ እየሰራ ይቆያል። ከዛ ምርጫ በተካሄደ በአንድ ወር ውስጥ አዲስ መንግስት ይፈጠራል። ሌላው አማራጭ የአስቸኳይ ጊዜ አዋጅ ማወጅ ነው። የአስቸኳይ ጊዜ አዋጅ ከታወጀበት ሰዓት ጀምሮ አሁንም ለምሳሌ ነሐሴ ወይም መስከረም ቢታወጅ ስድስት ወር ይሰጣል ቢያንስ ማለት ነው። ለአስቸኳይ ጊዜ አዋጁ መታወጅ ምክንያት የሆነው እስካልጠፋ ድረስ ይቀጥላል ማለት ነው። ስለዚህ እሱም ሀገሪቱን በኮማንድ ፖስት ስር ያስቀምጥና ፓርላማን ባይኖር ኮማንድ ፖስቱ መንግስት ሆኖ የአስቸኳይ ጊዜ አዋጅ መንግስት ሆኖ ለስድስት ወር ያስኬታል ማለት ነው። እና እነዚህ ሁለት ነገሮች ናቸው ያሉት።
ከስድስት ወር በኋላ
ስቴት ኢመርጀንሲ የሚፈጠረው በአዋጅ ነው። ስለዚህ አዋጅ የፈጠረው አዋጅን የፈጠረው ወይም አዋጅን ያወጀው ፓርላማ ለዘላለም ስልጣን ላይ መቆየት የለበትም። ያ አዋጅ ዋጋ ኖሮት እንዲቀጥል አዋጅ አንድ ጊዜ ከታወጀ በሌላ ፓርላማ ወይም ባወጀው ፓርላማ እስካልተሻረ ድረስ ይቀጥላል። ይህኛውም የአስቸኳይ ጊዜ አዋጅም በተለይ ለመጀመሪያ ስድስት ወራት አዋጅ ስለሆነ አዋጅ እሱም ያወጀ ኃይል እንኳን ከስልጣን ቢወርድ ፓርላማ ማለት ፓርላማ እንኳን ከስልጣን ቢወርድ አዋጁ አንድ የታወጀዋል እና አዋጅ ይቀጥላል ማለት ነው። አሁን ስቴት ኦፍ ኢመርጀንሲ ማለት ምን ማለት ነው? ዋናው ቁም ነገር የአስቸኳይ ጊዜ አዋጅ ማለት በመደበኛ የህግ አሰራር ፍርድ ቤቶች ስራቸውን መስራት በማይችሉበት ደረጃ ሲወድቁ አገር በተለመደው መደበኛ አካሄድ የህግ አካሄድ መሄድ ሲያቅተው ኢመደበኛ የሆነ አካሄድ የምታስተናግድበት ወቅት ማለት ነው። እና ይሄ ስቴት ኦፍ ኢመርጀንሲ የመንግስት አይነት ነው። መንግስት ነው። ምን ማለት ነው? ህገ መንግስታዊ የነበረውን መንግስት ለጊዜው አቁሞ ህገ መንግስታዊ ያልሆነ ምን ማለት ነው? ህገ መንግስቱ ያላሰበው በመደበኛ መልክ መንግስትን አዋቅሮ የምትሄድበት መንገድ አሰራር ሲል መደበኛ ያልሆነ በህገ መንግስቱ ተፈጥሮ ህገ መንግስቱን ራሱን ስራ ላይ እንዳያስ የሚያደርግ የመንግስት አይነት ነው። ስቴት ኦፍ ኢመርጀንሲ ማለት መንግስት ነው፣ የመንግስት አይነት ነው። እና ይሄ የመንግስት የአስቸኳይ ጊዜ አዋጅ የፈጠረው መንግስት በኮማንድ ፖስት ነው የሚመራው እና ጠቅላይ ሚኒስትር ይመሩታል። ግን አመራሩ ልክ እንደ ወታደራዊ መንግስት ነው። ምክንያቱም ህገ መንግስት ራሱ ሰስፔንድድ ይሆናል። አብዛኛው የህገ መንግስት አንቀጾች ሰስፔንድድ ይሆናሉ ከአራት አንቀጾች በስተቀር። ሶ አንዴ ከተፈጠረ በኋላ ምንድን ነው የሚለው? ስድስት ወር ሲሞላው አዋጁን ወደ አወጀው ፓርላማ ተመልሶ ኮማንድ ፖስት ማለት ነው ተመልሶ ስድስት ወር ሰጥታችሁ ነበረ፣ ግን ለስቴት ኦፍ ኢመርጀንሲ መፈጠር ምክንያት የሆነው ችግር አሁንም አልተቃለለም፣ ችግሩ እየቀጠለ ነው እና ከስድስት ወር በላይ ያስፈልገኛል ብሎ አስረድቶ ተጨማሪ አራት ወር ሊሰጠው ይችላል፣ ወይም በየ አራት ወሩ እየተመላለሰ እንዲታደስለት ሊጠይቅ ይችላል የሚል ህገ መንግስታዊ ህግ ነው። አሁን እዚህ ጋ ግን ችግሩ ስድስት ወር ተሰጡት ካልተወገደ ፓርላማ ግን ስለሌለ ሀገሪቱ በኮማንድ ፖስት እየተገዛች ስለሆነ ስለዚህ ወደ ፓርላማ ተመልሰው ስድስት ወር የተቃጥለዋልና አራት ወር ጨምርልኝ ይህ አይችልም፣ ምክንያቱም ፓርላማ የለም። በዚህ ሰዓት ምንድን ነው የሚያደርገው ኮማንድ ፖስቱ? ራሱ ኮማንድ ፖስቱ የራሱን ስልጣን ማራዘም ይችላል። ምክንያቱም ያ ወደ ፓርላማ ተመልሶ ስልጣኑ እንዲራዘምለት በአራት ወራት የመጠየቅ ግዴታ ያስቀመጠበት አንቀጽ ራሱ በኮማንድ ፖስቱ እንዳይሰራ ሊደረግ ይችላል። የሚከለክል ነገር የለም። ህገ መንግስቱ ምንድን ነው የሚለው? አራት ነገሮች ብቻ ነው ኮማንድ ፖስት ማድረግ አይችልም። አንደኛው የመንግስትን ስም መቀየር አይችልም። ሁለተኛው ዜጎችን ቶርቸር ማድረግ አይችልም፣ ወይም ኢሰብአዊ የሆነ ድርጊት መፈጸም አይችልም በዜጎች ላይ። ሶስተኛ ሁሉም ሰው በህግ ፊት እኩል ነው የሚለው አንቀጽ መቀየር አይችልም። አራተኛው የመገንጠል ነጻነት መገደብ አይችልም። እነዚህ አራት ነገሮች ናቸው። ከነዚህ አራት ነገሮች ውጪ ኮማንድ ፖስት ያፈለገውን ነገር ማድረግ ይችላል። ያ ኮማንድ ፖስት የፈጠረ ችግር ያቀልልልኛል ብሎ የሚያስበውን ነገር በሙሉ ሌላ ቀርቶ ፓርላማውን ራሱ አያስፈልግም ሊል ይችላል። ኮማንድ ፖስቱ ስራ ላይ እስካለ ድረስ ለምሳሌ ኢትዮጵያ ውስጥ አሁን ስቴት ኦፍ ኢመርጀንሲ ያስፈልገዋል ተብሎ የሚታሰበው ችግር ምንድን ነው? ኮሮና ቫይረስ ነው። እና ኮሮና ቫይረስ አሁን ተፈጥሯል ኢትዮጵያ ውስጥ። በዚህ ምክንያት ስቴት ኦፍ ኢመርጀንሲ ሊታወጅ ይችላል በፌዴሬሽን ደረጃ በአገር ደረጃ ማለት ነው። ፌዴራል መንግስት ውስጥ የተፊ ኢመርጀንሲ ማወጅ ፈልጋለሁ ብሎ ፓርላማ ጋር ቀርቧል። ፓርላማው ለምን ብሎ ሲጠይቅ ኮሮና ቫይረስ መቆጣጠር አልችልም በመደበኛው አሰራር፣ ለምሳሌ ሰዓት እላፊ ማወጅ ሊፈልግ ይችላል። ሶት ቤታቸው ተቀመጡ ማለት ሊፈልግ ይችላል። ለምሳሌ ሰዓት እላፊን ተላልፈው የሚገኙ ሰዎች መቆጣጠር ሊፈልግ ይችላል። በራሱ መንገድ የተለየ ኃይል ያስፈልገኛል፣ የተለየ ስልጣን ያስፈልገኛል፣ ፍቀዱልኝም በማለት ብሎ ለፓርላማ ያስረዳል። ሶ ፓርላማ ይሄ በቂ ምክንያት ነው ወይም አስፈላጊ ያደርገዋል፣ ስቴት ኦፍ ኢመርጀንሲ ማወጅን አስፈላጊነት አረጋግጦልናል ብለው ፓርላማው እንዲታወጅ ይፈቅዳል ማለት ነው። አንድ
ጊዜ ከታወጀ በኋላ የሚወስነው ኮማንድ ፖስት ነው። ራሱ መመሪያዎች ማውጣት ይችላል ኮማንድ ፖስት። እንደዛ ማድረግ ከጀመረ በኋላ ፓርላማን ስለሌለን ለምሳሌ ችግሩ እየተባባሰ ሄደ፣ ግጭቶች ቢፈጠሩ ለምሳሌ ችግሩ ቢራዘም አሁን ኮሮና ቫይረስ መቆጣጠር ቢያቅተንና ለወራት ከተራዘመ እና ሰው ከተቸገረ የተለያዩ ብጥብጦች ሊፈጠሩ ይችላል። ያ የበለጠ ኮማንድ ፖስቱ ስልጣን ላይ እንዲቆይ ሊያስፈልግ ይችላል። ሰው በዚህ ጊዜ ምንድን ነው የሚደረገው? ስብሰባ መጥራት አስቸጋሪ ሊሆን ይችላል። ሌላ ምርጫ ማካሄድ በዛ ሰዓት ለባት አስቸጋሪ ሊሆን ይችላል። ሰው በዛ ሰዓት እኛ ራሳችን የራሳችን ጊዜ መጨመር 93ን ይሄ ኮማንድ ፖስቱን የፈጠረ አንቀጽ ራሱ ይህን አንቀጽ ለጊዜው እንዳይሰራ ውስኛለሁ ማለት ይችላል። ኮማንድ ፖስት እሱን እንዳያደርግ የሚከለክለው ህገ መንግስታዊ አንቀጽ የለም።
አሁን የሚሉኝ 6 ወር ካለፈ በኋላ ኮማንድ ፖስቱን የሚጠይቀው የለም ፓርላማው የለምና፣ ምናልባት በተቃራኒው ግን አሁን በስልጣን ላይ ያለው መንግስት እንደሚያውቁት በ2007 ዓ ም በተደረገው ምርጫ የተሰየመ ነው። ይህ ምርጫና ተከትሎ የመጣው ለውጥ የሚነሳባቸው የቅቡልነት ጥያቄዎች ቢኖሩ ህዝቡ ህገ መንግስቱን እንደ ዋስትና ይመለከተዋል የሚል እምነት አለ። አሁን በሚሉት ሁኔታ ግን ህገ መንግስቱን ታግዷል። ታዲያ ህዝቡ ምን ዋስትና ይኖረዋል ይህን ኃይል ለማስወገድ?
ይህ ኢንትረስቲንግ ጥያቄ ነው መለስካቸው። ልክ ነው። እስካሁን ያወራ ነው ህገ መንግስቱ የሚያወራውን ነገር ነው ያወራ ነው። ይህ ህገ መንግስት እንዳይነካ፣ ይህ ህገ መንግስት መቆየት አለበት የሚሉ ሰዎች ህገ መንግስት ምን እንደሚል በትክክል እንዲገባ፣ ህገ መንግስት ለአስቸኳይ ጊዜ አዋጅ መንግስት የሰጠው ስልጣን ኦልሞስት አንሊሚትድ ነው። የመንግስትን ስም አትቀይር ይልሃል። ቢቀየር ባይቀየር በአስቸኳይ ጊዜ አዋጅ የመንግስት ስምን ነው የሚሰራቸው። የገደበው በጭራሽ ሊነካ አይችልም ብለው ያስቀመጡ የመገንጠል ነጻነት መንካት አይችልም ኮማንድ ፖስቱ ይልሃል። መገንጠል ነጻነት ብትፈልግ እንኳን በአስቸኳይ ጊዜ አዋጅ ልታደርገው አትችልም። ምክንያቱም ሪፈረንደም ማድረግ አለብህ። ሪፈረንደም ለማድረግ ደግሞ መሰብሰብ መቻል አለብህ። ኮማንድ ፖስት ግን መሰብሰብ ሊከለከል ይችላል። አክቹዋሊ ኦልሬዲ ተከልክሏል ኮማንድ ፖስትን ሳይኖር ማለት ነው። ሶ በኮሮና ምንድን ነው ቫይረስ እና ቨርቹዋሊ ኮማንድ ፖስት ስልጣን ህገ መንግስት የሰጠው ስልጣን አንሊሚትድ ነው ማለት ይችላል።
ወሰን የለውም።
ወሰን የለውም። ይሄ አይነት ስልጣን ወታደራዊ መንግስት ማለት ነው። ይዘ ስቴት ኦፍ ኢመርጀንሲ ማለት እሱም ስለማይወደድ ነው እንጂ ማርሻል ሎው እንደማወጅ ማለት ነው። አሁን ማርሻል ሎው የሚለው ቃል እየቀረ በኢመርጀንሲ ፓወር ወይም ስቴት ኦፍ ኢመርጀንሲ በሚል እየተቀየረ ሄደ እንጂ በተግባር ግን አንድ ናቸው። ህገ መንግስቱን ለጊዜው ላይሰራ አድርገህ በኮማንድ ፖስት ማለት በወታደራዊ አገዛዝ ስር መውደቅ ማለት ነው። ከስካሁን ህጉን አውርተናል። ወደ ፖለቲካ ስንሄድ እንዴ ህገ መንግስት እኮ ይህን ያህል ስልጣን ለኮማንድ ፖስት የሰጣል መሰለን? ይህማ በጭራሽ ተቀባይነት የሌለው ነገር ነው ሊባል ይችላል። ሌላ ሀገር ሆኖ ያውቃል። ሁሌ ማርሻል ሎው ሲታወጅ ወይም ስቴት ኦፍ ኢመርጀንሲ ሲታወጅ ብዙ ክራይሲሶች ይፈጠራሉ። እሱ እንዳይሆን ልክ ጠቅላይ ሚኒስትሩ እንዳደረጉት ለምሳሌ ትናንትናና ከትናንት በፊት ተቃዋሚዎችን ሰብስበው እያነጋገሩ ነው የሚል ዜና ሰምቻለሁ። እሱ ምን ይፈጥርልሃል? ፖለቲካል ኮንሰንሰስ ለመፍጠር ይሄ መግባባት ለመፍጠር እና ሊቃወሙ ይችላሉ ተብሎ የሚገመጡ ሀይሎችን አንድ ላይ ካመጣቸው፣ ምክንያቱም ይሄ የሀገር ችግር አጠቃላይ የሀገር ችግር ስለሆነ ሁሉንም የሚነካ ችግር ስለሆነ ከዚህ የፖለቲካ ትርፍ አገኛለሁ ለማሰብ የማይገባ ችግር ስለሆነ ፖለቲከኞችን ማስተባበር አንድ ጥቅም አለው። ሌላው ለምሳሌ ዛሬ ቢታወጅ ስቴት ኦፍ ኮሮና ቫይረስ በሁለት ወር ውስጥ ብንቆጣጠረው እና ችግር መሆኑ ቢቀር ከሁለት ወር በኋላ ምን ማድረግ ይቻላል? ስልጣን ላይ ያሉት የፖለቲካ ድርጅቶች ማለት በአንድ በኩል ፕሮስፐሪቲ ፓርቲ፣ በሌላ በኩል ቲፒኤልኤፍ ተገናኝተው ምርጫውን ለማራዘም ህገ መንግስትን የማሻሻል ስራ ሊሰሩ ይችላል። ለነገሩ የምርጫ ቀኑን ለማራዘም ሙሉ ድምፅ አያስፈልግም። 2/3 ከተስማማ፣ በ2/3 ድምፅ ፓርላማ ከተስማማ ህገ መንግስቱን ማሻሻል ትችላለ። የምርጫውን ቀን ማራዘም የምትችልበት ማሻሻያ ኢንትሮዲስ ማድረግ ይችላለ። እሱ ለማድረግ
በህገ መንግስቱ አለ፣ ይሄ ይፈቅዳል፣
አለ ትችላለ። ህገ መንግስቱ ሁለት አይነት የማሻሻያ ስርዓቶች፣ አንዳንዶቹ አንቀጾች በሙሉ ድምፅ ነው ማሻሻል የምችለው፣ 9 ክልሎች መስማማት መቻል አለባቸው ይልሃል። አንዳንዶቹ አርቲክሎች ግን 2/3 ከተስማማ ይበቃል የሚላል። የምርጫ ቀን ማራዘም ከ2/3 በላይ የሚያስፈልግ አይደለም። ሶ በዛ ሴንሱ
ሁሉም ክልሎች የግድ መስማማት ስለሌለባቸው ማሻሻያ ሁለት ሶስተኛ ድምጽም ተካሂደው ወይም ስላለና ህገ መንግስት አሜንድ አድርገህም ቀኑን መቀየር የምትችልበት እድል አለ። አሁን አሜንድ ማድረግ ማትችለው ለምንድን ነው? አሁን ስብሰባ መጥራት አለች። ማሻሻያ ከመደረጉ በፊት ህዝቡ መወያየት አለበት የሚል አንቀጽ ስላለ ያ ውይይት አሁን ማድረግ ስለማትችል ህገ መንግስት አሁን መቀየር ትክክለኛ ጊዜ አይደለም። ሰው አትሰባሰብ፣ ተራርቀ ሂድ እያልክ ባለህበት ሰዓት የኢትዮጵያ ህዝብን በየቀበሌው እየሰበሰብ ህገ መንግስቱን አሁን አሜንድ ማድረግ አትችል ማለት ነው። ኮሮና በቁጥጥር ስር ከዋለ ህገ መንግስቱን በቀላሉ አሻሽለ ቀኑን ማራዘም ይችላል የሚል አስተያየት አለ።
በጣም አመሰግናለሁ አቶ ሙልጌታ አረጋዊ ስለ ትብብሮ።
ደስ ብሎኛል መስጋቸው ስለገበዝከ።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 ብ25 ብ31 ሜትር